ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 9 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሰኔ 29 ቀን 946 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? ሰቆቃወ ወለጋ የሳውዲን ጋይወር ወር ጎልያድ ጦር ጨምር ኑሞቴን ዝገኑት ኑደስታይን አጥፎት ሳቄን ጠቁና በንባይ ሳቁበት ለነፍሳችሁ ኳሴት ነፍሴን ጠጋ ለነፍሳችሁ ኳሴት ነፍሴን ጠጋ ሳጧት መቃብሬን ማሱና ኑ ለሞት ሞሽሩኝ ኑ ለሞት አጋቡኝ ብቻ ብቻ እኔ ካፈር ስጣጭ ለሞት ስትድሩኝ ሚዜነታችሁን አገር ይወቅልኝ ሞት ያለፈው ዘሬ የጃችሁን ሥራ እንዲመልስልኝ። አምሮ በለጠ ከአዲስ አበባ ሁኔታው ሲገለባበት ወርቅ ይረክሳል መዳብ ይነክሳል በሚል ርዕስ የላኩልንን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የካቲት ወር 2012 ዓመተ ምህረት የሀገራችንን ችግር እና መፍትሄውን አስመልክቶ የወጣውን አስተምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በሰሜን ሸዋ አንጎል እና ኢላሙ በሚባል አካባቢ የኦነግ አሸባሪ ታጣቂ ኃይሎች ቤቶችንና ሰብል እያቃጠሉ መሆኑን የደረሰን መረጃ ያመለክታል። የአካባቢው ሰዎች ወደ ደገምና ፍቼ እየተሰደዱ መሆናቸውንም ለማየት ይችላል። በአንድ አመት ውስጥ በተደረጉ ያገዛዙ የጅምላ ጭፍጨፋዎች 3632 ንጹሃን አማራዎች መገደላቸው ተገለጸ። በአንድ አመት ውስጥ ከሆነ ላለፉት 4 አመታት በኦሮሞ ምድር ስንቱ አማራ እንደተጨፈጨፈ ማሰብ ይዘነጋናል ብለዋል። ይህ ሁሉ ግፍ የተፈጸመ አገዛዙ የአማራው ኮዳደር አመራር ድርጅቱን እናግዛለን ከማለት የዘለለ ምንም አይነት ስራ ባለመስራቱ በአማራው በአዲናዊ ወዳደር የግፈኞች የተሰራ መሆኑን እድሜ ጠጋብ የአማራ ተወላጆች ይገልጻሉ። የሁሉ ግፍ እየተፈጸመ አገዛዙ የአማራው ወዳደር አመራር ድርጅቱን በማውገዝ እንዲሁም ደግሞ በማስተባበልና የአማራን ህዝብ አሳልፎ ለወዴድ በመሸጥ ለወዱ በማደርና የብልጽግና ሞግዚት አስተዳደር እካ ሆኖ በማገልገሉ ነው ይህ ሁሉ ግፍ እየተፈጸመው ብለዋል። ያማራውን ህዝብ እየመረን ነው የሚሉት ከተራኞቹ እንደሆኑ የጅምላ ጭፍጨፋውን ለማውገዝ የወጣን ህዝብ በጥይት ሩምታ የሚበትኑ ደም አፍሳሾች ናቸው ብለዋል። ታዲያ በጅምላ ለሚያልከው አማራ ማን ነው ተቆርቋሪው? ማን ነው እስከዚህ የጭንቅ ጊዜ የሚያሳልፈው? እየሆነ ያለው ነገር ከአይምሮ በላይ ነው ሲሉ በመረት የችግሩ ሰለባዎች እየገለጹ ይገኛሉ። ከሰሜን ጎንደር የአማራ ፋኖ ለአማራ ልዩ ኃይሎች በርከት ያለ መልእክት አስተላልፏል። የአማራ ልዩ ኃይል የኛው ወንድሞቻችን ናቸው ሰሜን ሸዋረቢት ላይ የተፈጸፈቸው ንጹሃንም የናንተ ወትና ወንድሞች ነበሩ ይሃል በቃብሎ ዛሬ በሸዋረቢት የኛን የምስራቅ አማራ ፋኖ ካምፕ በመውረር ከበባ አስገብታችሁት ነበር ነገር ግን ከወንድሞቻችን ጋር አንዋጋም ብለን ቆርጠናችሁ ወጥተናል በማለት ለአማራ ልዩ ኃይል የሰሜን ጎንደር አማራ ፋኖ አባላት ተናግረዋል። የተወነው እርስ በርስ ለሚያጫርሱን ፖለቲከኞች ወጥመድ ሁለታችንም እንዳንገባ በማሰብ ነው። ይህ ግልጽ ሊሆንላችሁ ይገባል። እርስ በርስ መበላላት ቢቀር መልካም ነው። ጥላት አማራ ስለሆነ ብቻ በየቀኑ እያረደን ነው። የአማራውን ፋኖና ልዩ ኃይል ማጫረስ ደግሞ ትልቁ ልማቸው ነው። ይህ እንዳይሆን አሁንም በወድ ሰፊነት አልፈናል። እናንተም ይህን ተልኮ በማክሸፍ ከሚታረደው ወገናችሁና ከወንድማችሁ የአማራ ፋኖ ጋር በመቆም ፋኖን ማሰደድ እንድታቆሙ በጥብቅ እናሳስባለን ሲሉ በምሬ ወዳጄ የሚመሩ የምስራቅ አማራ ፋኖ አባላት ከሸዋሮቢት መልእክታቸውን አድርሰውናል። እኛም የአማራ ልዩ ኃይል አባላት የማይረባን የመንግስት ተልኮ በመቀበል የአማራ ልዩ ኃይል የኋላው ደጀን በሆኑት የፋኖ አባላት ላይ እየሄሉ የሚሰነዝረውን ጥቃት እንዲገድቡም ለማሳሰብ እንወዳለን ሲሉ የሰሜን ጎንደር የአማራ ፋኖ አባላት አቋማቸውን ገልጸዋል። የምስራቅ አማራ ፋኖ የአቋም መግለጫ ለህዝብ ይፋ ተደረገ። የአባቶቻችን የደም አርበኝነትና የግብር ፋኖነት መቼም በምንም ሁኔታ አንተውም። የሰሜን ወሎ ዞን ያገዛዙ ወራደሮች ሰኔ 28 ቀን 2014 ዓ.ም ተመረጠ። ራያ ግንባር ምሽግ ላይ የሚገኙን ታላቁን የምስራቅ አማራ ፋኖ ስራ አስፈጻሚ ወልዲያ ከተማ ስብሰባ ጠርተው በአንዳንድ ጉዳዮች ዙሪያ ውይይት ቢያደርጉንም ይህ ውይይት ግን ጉዳዩ ሌላ አቅጣጫ ይዞ አግኝተነዋል። ነገሩ እንዲህ ነው። የዞኑ ከፍተኛ የፖለቲካና የጸጥታ አመራሮች ፋኖ ላይ አቅጣጫዎች አስቀምጠው አንደኛ ፋኖ ሙሉ ለሙሉ ወደ በሚሊሻው ወይም ደግሞ በአገዛዙ ቁጥጥር ስር መሆን አለበት፣ ማንኛውም ሁኔታ ፋኖ ከዚህ የገንዘብ ድጋፍ ማሰባሰብ አይችልም የሚሉ አቅጣጫዎችን ቁጥጥሮቹ ያስቀምጡ ቢሆንም የሰሜን ወሎ ዞን ያስቀምጣቸው እነዚህን አቅጣጫዎች በተመለከተ የምስራቅ አማራ ፋኖ አቋሙን አንጸባርቋል። ይህም ፋኖነት ስማችን ብቻ ሳይሆን እንደምናጥንት የተገበረለት የአባቶቻችን ውርስ ዛሬም ያለ ወደፊትም የሚኖር ከአማራ ህዝብ ጋር ሄኩኖ የሚኖር ታሪካችን ነው ሲሉ ለቀጥረኞቹ በግልጽ አስቀምጠዋል። አባቶቻችን ባደዋ በማይጨው በጋራ ሙለታ በመቅደላ መድፍና ታንክ ይዞ የመጣው የውጭና የውስጥ ወራሪ ቅኝ ገዢ ኃይል በባህላዊ መሳሪያ በጦርና በጋሻ አንበርክከው የቀጡት ዋጋ የከፈሉት እንግሊዝ ሀገሬ ለነጻነት ይብለው በፋኖነት እንጂ ሌላ ተከፍላ ወይም የተወሰሰም አልነበራቸውም ሲሉ የአባቶቻችን ልጅ ነን በማለት የአባቶችን የትግሉን ሰማዕታት ጥንካሬ ገልጸዋል። ስለሆነም ከአባቶቻችን የወረስነው ፋኖነትኛ አልፈንበት ለልጆቻችን የምናወርሰው ቅርሳችን ስለሆነ አሁንም በእናት ሀገር ኢትዮጵያ ብሎም በአማራ በፋኖነታችን መምጣት ባንገታችን ላይ ካራ እንደማስቀመጥ ይቆጠራል ብለዋል። ፋኖ ያለ ደሞዝ ለአማራ ህዝብ ብሎም ለሀገሩ ኢትዮጵያ አንድ ህይወቱን ለመስጠት የተዘጋጀ የሰጠን ያለ ስለሆነ ህዝብ በትጥቅና በስንቅ እንዲደግፈን አጥብቀን እንሰራለን ብለዋል። በቆቦ ከተማ በራያ ቆቦ ወረዳ ሁሉም ቀበሌዎች መንግስት በፋኖ ስም የሚሰበስበውን ገንዘብ የፋኖ አለመሆኑን ሁሉም ህዝባችን እንዲያውቀውና ግንዛቤ እንዲኖረው ለማሳወቅ እንወዳለን ብለዋል። የህወሓት ወራሪ የህወሓት ወራሪ ኃይል ለዳግም ወረራ በተዘጋጀበትና ተደጋጋሚ መግለጫዎችን የአማራን ህዝብ በጥላትነት ፈረጀው ከሚንቀሳቀሳል አላማቸው የአማራን ህዝብ እንደ ህዝብ ለማጥፋትና በሀገሩ አገር አልባ ለማድረግ በአማራ ጉዳይ ጥላት ከሚሉት ጋር አንድ ሆኖ አጀንዳ እየሰጡ በተለያየ ሀገር ክፍሎች አማራ መሆኑን እንኳን የማያውቅ ያረባ ቀንጻን ሳይቀርና አማራ እንዳይሆን ከናቱ ሽል ጨምሮ የተተረተለ በግፍ የሚጨፈጨፍበት ወቅት ላይ ሆነን እንደዚህ አይነት አጀንዳ ማንሳት ወቅት ያላገነዘበ ድርጅት በመሆኑ እንጂ እኛ ተከላላ የኦዴድ ከተረኛ ወይም ደግሞ የኮሌሉ እንደራስ የሆኑ ያማራ ክልል እቃ ሞግዚት አስተዳደሮችን አሰግዶ መጣል አክሶን አይደለም። ነገር ግን ግዜ ለሁሉ በማለት ራሳችንን እያዘጋጀን እንገኛለን ሲሉ ገልጿል። በመጨረሻም ፋኖ የተጀመረው ያማራ ህዝብ ሁለንተናዊ ትግል ዳር ደርሶ አገዛዙና የትግራይ ወራሪ ኃይልና በግብር የሚመስሉት ያማራ ብሎም የኢትዮጵያ ሀገራችን ጥላቶች ለሀገርና ለህዝብ ስጋት በማይሆኑበት ደረጃ አንኮታኩተን አወርደን እንጥላቸዋለን፣ ኢትዮጵያን ነጻ እናወጣለን ሲሉ ተጥላላ የሁሉም አካባቢ ፋኖችን ጥሪ በማድረግ የአገዛዙን መሽመድመድና ወደ ኋላ መቅረት ወደፊትም ቢሆን ከኢትዮጵያ ነቅሎ በመጣል የኢትዮጵያን ነጻ የማውጣት መርህ ተንተርሰው እየተንቀሳቀሱ መሆናቸውን ገልጸዋል።
የአንድነት የእኩልነትና የህዝባዊ መንግስት ጥያቄዎችን አንስቶ በማይናወጥ ኢትዮጵያዊነት መሰረት ላይ ቆሞ ለሚታገለው ድርጅታችን ይሃፓ 50ኛ ዓመት በዓል እንኳን አደረሳችሁ አደረሰን። ይሃፓ ጾታ፣ ዘር፣ ሃይማኖት አካባቢ ሌላም ሌላ ሳይለያቸው ግላዊ ህይወት ሳይጓጓቸው መላው ኢትዮጵያውያን ኢትዮጵያውያት አባላቱ በአንድነት የታገሉበት እየታገሉ ያሉበት የዘመናዊት ኢትዮጵያ ፖለቲካዊ ሀቅ ነው። ያፓ ለእምነት መስዋዕት የመሆን አሳዛኝ ግን አኩሪ የዘመናዊ ኢትዮጵያ ፖለቲካ ያርበኝነት ታሪክ ነው። ይህ ያርበኝነት ታሪክ ደግሞ ደም ቀለሙ አጥንት ብዕሩ መድር ብራና የሆነ በመላው ሀገራችን ከተማ ገጠር የተጻፈ እየተጻፈ ያለ ነው። ዛሬ ተረኛ ዘረኛነት አጎርምቶባት ግፍና መከራ አለቅጥ አጥለቅልቋት ተፈፈል ገኖባት የሀገራችን ህልውና አደጋ ላይ በወደቀበት በዚህ ወቅት ይህን የአንድነት ትግል ታሪክ መዘከር ቃል ኪዳንን ማደስ ተገቢነቱና ጠቀሜታው ግልጽ ነው። እናም እኛም በአውሮፓ የኢህአፓ አባላት በእነኚህ 50 ዓመታት ቃል ኪዳናቸውን ሳይክዱ በትግሉ የተሰዉ ጓዶቻችንን አደራ ቆራጥነትና ህዝባዊ ራዕይ አጥብቀን በመያዝ ቃል ኪዳናችንን እናድሳለን። ከጓዶቻችን ጽናት ብርታትን ከህዝባዊ ራዕያቸው ተስፋንና ግብን በመሰነቅ ዛሬም እንደ ትላንቱ ለትግሉ ነው ህይወቴ እንላለን። 50ኛው ዓመት በዓላችን እንኳን አደረሳችሁ አደረሰን። የኢትዮጵያ ያቸንፋል። ኢትዮጵያ ለዘር ዓለም ትኖር። የአውሮፓ ዞናል ኮሚቴ የሰሜን አሜሪካ አህጉራዊ ኮንፈረንስ ከሰኔ 24 እስከ ሰኔ 25 ቀን 2014 ዓ.ም ተመረጠ በውድብሪጅ ቨርጂኒያ ተደርጎ በርካታ ድርጅታዊ ጉዳዮችን በጥልቀት ከተወያየ በኋላ ወሳኝ ጉዳዮችን የውሳኔ ሐሳቦችን አንስቶ በታላቅ አገራዊ ፍቅርና ወኔ አጠናቋል። ኮንፈረንሱ በአገራችን ኢትዮጵያ በግፍ ለተገደሉ ንጹሃን ወገኖቻችን የህሊና ጸሎት በማድረግ የተከፈተ ሲሆን በርካታ አገራዊ ጉዳዮችን ተወያይቶ ለሚቀጥሉት 2 ዓመታት ድርጅቱን የሚያጠናክሩ ሐሳቦችን ካንሸራሸረ በኋላ የሥራ መርሃ ግብሮችንና አቅዶችን አውጥቶ በሰሜን አሜሪካ ለሚኖሩ አባላቱ መመሪያ ሰጥቷል። በተጨማሪም በአገራችን ያለውን የተመሰቃቀለ ፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮችን በጥልቀት ከመረመረ በኋላ የኮሎኔሉ የብልጽግና ገዢ ቡድን በንጹሃን ወገኖቻችን ላይ እያደረሰ ያለውን ዘር ተኮር አሰቃቂ ግድያና ፍጅት በጽኑ አውግዟል። በተለይ በቅርቡ በምዕራብ ወለጋ የደረሰውን ጭፍጨፋና ጭፍጨፋውን ለማውገዝ እንዲሁም ፍትህን ለመጠየቅ በወጡ ወጣቶች ላይ እያደረሰ ያለውን ግድያና ሰቆቃ በጽኑ አውግዟል። ዘረኝነት ይውደም፣ ኢትዮጵያዊነት ያቸንፋል።
ለዛሬ የነበረን ዜና በዚህ አብቅተናል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
Yeah, it's on the farm.
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን።
ሁኔታ ሲገለባበት ወርቅ ይረክሳል መዳብ ይነሳል ትውልድ ጀርማሙ ሲሆን ጀግና ይገፋል ዘረኛ ይገናል ለኢትዮጵያ አገራቸውና ወገናቸው በጎራ እየፈነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር የመፈጠራቸውን ያህል ኢትዮጵያን ካላፈረስ ህዝብን ካላጨረስ አገርን እና ህዝብን ካላዋረድን ባይ አረማሙ ትውልዶች መፈጠራቸውን ዛሬ እንደብቀው ወይም እናድበስሰው ብንልም የማይሆን ነገር ነው። ያደባባይ ሚስተር ሆኗልና ነው። ትውልድ በተቃርኖሽ የተሞላ መሆን አለማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው። የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋልና ረጋ ሰራሽ መሆኑ ነውረኛም ጸያፍም ያስብለዋል። ህገወጥ ነውም ያስብለዋል። ትውልድ በእድሜ አቻነት አንድ ነው ወይ ተመሳሳይ ነው ከሚባልበት ጭብጥ ይልቅ ባላቸው ፖለቲካዊ ኢኮኖሚያዊና ለሀገሩ በሚሰጣቸው አመለካከቶቹ ዓላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል። ትውልድ በእድሜ አቻነት ብቻ የማይከፈል መሆኑን የማህበራዊ ሳይንስ ዕውቀት ዘርፍም ዝርዝሩ ያስቀምጣል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5-10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርጊቶች፣ የተደመጡ ልሳኖች፣ ተደረጉ የተባሉ የውሸት ጥናት ተብዬ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ። ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። ይህ ትውልድን ባንዳውን ከጀግና ገንቢውን ካፍራሹ የዲሞክራሲ አርበኛውን ከጸረ ዲሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ የተጀመረ አይደለም። በፋሽስታዊው ድርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መቃጭ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አስተላለፋቸው ዓላማና ተግባራቸው በርካታ የሚባሉ የትውልድ አጥሮች ተፈጥረው ነበር። በርካታ የሚባሉት ቡድኖች በጠባብ የጎጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን ዓላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው ያስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሳል። የወያኔዎችን ትግራይን በመገንጠል ነፃ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው የአስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነሆነ ግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊ ድርግና በዙሪያው ያሰባሰባቸው እነ መይሶን፣ ወዝሊግ፣ ኢጫት፣ አንጃዎችና መሰሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን ያረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዝዞ አላልቅ ብሎናል። በዚህ ዘመን ከነዚህ ፋሽስታዊ ባንዳዎች አንጃዎች ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በመጡቅ የፖለቲካ ብስለቱ፣ በዓላማና ትግል ጽናቱ፣ በዲሞክራሲያዊ ባህል ጥንካሬው፣ በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለ ገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ፣ የሃይማኖት፣ የጾታ እኩልነት ይከበር፣ መሬት ላራሹ ይሁን ጊዜያዊ የሽግግር መንግስት ይቋቋም ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሰረታዊ ጥያቄዎች ሆነዋል። ታዲያ ኢህአፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዲሞክራሲያዊ ባህሉ በፋሽስታዊ ድርጊት ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢህአፓ ላይ ጥይት ያልተኮሰ ጦርነት ያላወጀ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባይ ኢትዮጵያ መባል ስድብ ከተባለ በኢህአፓ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ በ1970 ዓ.ም ወያኔና ሻቢያ ተባብረው ሲወጉት የደርግ ጦር ከአዲግራት ተነስቶ በደጋሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል፣ ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርግ አባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊ ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ፣ የፔትሮ ዶላር ምንደኛ፣ የነ አሜሪካ ቅጥረኛ፣ የሶማሌው ዚያድ ባሪ ተባባሪ ወዘተ እያልና በጭራቅ እያስመሰለ ይቀሰቅስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች በአንድ ቅርጫት መጠቅለልና መፈረጅ በፋሽስታዊ ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ፣ በህዝብ አፍቃሪነቱ፣ ለዲሞክራሲ መርህ ተገዥነቱ፣ በትግል ጽናቱ ወደር የማይገኝለት የኢህአፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥ ያጣ የአገሪቱ ፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውዥንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል የስልጣን ፍርርቅ ነው። ለዚህም ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብሴ ሊገፍ፣ ሶስተኛው ጀርባዬ ሊገፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዲሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እነ ወያኔን ምን ጠቀማቸው ብለን ብንጠይቅ፣ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም በአያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። ይህን እውነት ከለታት በአንድ ቀን በአሜሪካ ድምፅ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ ይህን እውነት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና ይህን የውሸት ትርክት እየተጋቱ ያደጉ በመሆናቸው ይህን ውሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻልም። የኦዴፓ ብልጽግናዎችና ኦነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማስረጽ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ፣ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የሰከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ለዚህ ሰጥቶናል ብለው በየቦታው ቢያንባርቁም መጥፋት መዋረዳቸው ማይቀር ነው። እውነት ትቆሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ ሀገራችንና ልጆቿን ያዋረዱ ፋሽስቶች፣ ዘረኞችና ጠባቦች በጫንቃችን ላይ የተቆፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ኢህአዴግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ካኩሪ ኢትዮጵያዊ ፍቅሩ ዝንፍ ያላለው ኢህአፓ ከጽኑ የትግል ዓላማው ሸብረክ ያላለው ኢህአፓ አኩሪ ታሪኩ ካልጎደፈው ኢህአፓ በዲሞክራሲ ባህሉና በትግል ጽናቱ ጎልቶም ቢታየው ኢህአፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል ይገባታልም። ኢህአፓ አይደለም ለኢትዮጵያና ኢትዮጵያውያን ለዘበኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢህአፓ ዲሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ ሁኔታ ሲገለባበት ወርቅ ይረክሳል መዳብ ይነክሳል። ትውልድ አረማሞ ሲሆን ጀግና ወደ ዳር ይገፋል ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢህአፓን ዓላማና ትግል ስንደግፍ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ፣ ኢትዮጵያም አቸናፊ ትሆናለች።
Yeah. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራዚያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታወሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን የአጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዲሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ የአጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ፣ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምፃቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሺክሮች ተጋምደው ለሺህ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲት አብዮት ዋናና መሠረታዊ የሆነው የህዝብ ጥያቄ ዲሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማኅበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍጠው ይኸው እዚህ ደርሰናል። ለ7 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጥ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር መሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናግፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ በአንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን፣ ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከአስር ዓመታት በታች የሆኑ ድሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ከአንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የእነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በስልጣን ላይ ያለው ክፍል ነው። የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የሀገራችን ክፍሎች ውስጥ የሚያካሂደውን ማተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና አፈናዎች፣ ለእምነት ተቋሞች መቃጠል፣ ለምእመናን ግድያዎች፣ ለህገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ፣ ያንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉምዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ በአጭር ጊዜ ውስጥ ተከታይ መንጋዎችን በማሰማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብዬ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት፣ ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብትበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ሕግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀበለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት ሁለት ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንድትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓት መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ የአንድነት መንግስት፣ የአደራ መንግስት ወዘተ ከሚሉት የተለየ ነው። ብዙውን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። አምባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይ ሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲያ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍ እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየስ ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር፣ ሀብት የማፍራት ሆነ ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ፣ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስታርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የሰጣ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የአገራችንም ሆነ የሌሎች በርካታ አገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመትለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት፣ ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በእርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከሚለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭ ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬው ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳ ተከታታይና ማለቂያ የሌለው የርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውንና ድግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች ትኖራለች።
ከርሞለ ፋሽስቶ ያጎየበት ዛሬ ነቆጠኙ እንበረከከ የነጻነት ዋጋ ድንበሩ ከዚያለው በዘመናት
ግንባርክና ታየው